የዲደብሊው ዜና።
ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ለሰባተኛ ጠቅላላ ምርጫ ያቀረባቸውን 309 እጩዎች ከውድድር ውጪ ማድረጉን አስታወቀ። ኢሶዴፓ በበኩሉ የእጩዎች ልዩ መብት እንዲከበር ጠይቋል። በእስር ላይ የሚገኙ ከአርቲስት ቴዎድሮስ ካሳሁን ጋር ቅርበት ያላቸው ሰዎች ቁጥር 7 መድረሱ ተሰማ። ከታሰሩት ውስጥ እስካሁን ፍርድ ቤት የቀረቡት 2 እንደሆኑና ፖሊስ የ14 ቀን ቀጠሮ እንደጠየቀባቸው ጉዳዩን በቅርበት የሚከታተሉ ለዶቼ ቬለ ተናግረዋል። የጀርመን መራሄ መንግስት ፍሬድሪክ ሜርስ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ 5000 የአሜሪካ ወታደሮች ከጀርመን ጦር ሰፈር ለማውጣት ማቀዳቸው የሚያስደንቅ እንዳልሆነ ተናገሩ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በበኩሉ አውሮፓውያን የአሜሪካኑን ፕሬዚዳንት የብስጭት መልእክትን ሰምተው ቁርጠኝነታቸውን እያጠናከሩ ነው ሲል መልስ ሰጥቷል። ዜናው በዝርዝር። የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ለሰባተኛው ጠቅላላ ምርጫ ያቀረባቸውን 309 እጩዎች ከውድድሩ ውጪ ማድረጉን አስታወቀ። ቦርዱ በፓርቲው አመራሮች መካከል በተፈጠረ አለመግባባት ፍርድ ቤት ፓርቲውን ወክለው የሚወዳደሩ እጩዎች በሕግ አግባብ ሊስተናገዱ ይገባል በሚል መወሰኑን ተከትሎ መሆኑን ጠቅሷል። ችግሩን ለመፍታት ጥረት ማድረጉን የገለጸው ምርጫ ቦርድ ጥረቱ ባለመሳካቱ በፓርቲው ለሕዝብ ይፋ ተደርገው የነበሩ እጩዎች ምርጫ ላይ እንዳይሳተፉ ከውድድሩ ውጪ ያደረጋቸው መሆኑን ገልጿል። በዶክተር ራሄል ባፌ የሚመራው ኢሶዴፓ ለቦርድ በጻፈው ምላሽ የእጩዎች ልዩ መብት እንዲከበር ጠይቋል።
ስህተት ያልሰሩ እጩዎች ከመሬት ተነስቶ ነው በቃ ከምርጫው ወጥተዋል ማለት የቻለው። አለመግባባቶች ደግሞ በፓርቲ ውስጥ ቢፈጠሩ የውስጥ ጉዳይ ናቸው። እነሱ ግን ኢትዮጵያ የተቀበለችውን የዓለም አቀፍ የሲቪል እና የፖለቲካ መብቶች ቃል ኪዳን እንኳ የጣሰ ነው። ተመጣጣኝ ያልሆነ ገደብ ይከለክሉ፣ ይሄን ሁሉ የጣሰ ነው። በጣም ፍትሐዊ ያልሆነ ውሳኔ ነበረ በቦርዱ በኩል የተላለፈ።
ፓርቲው ውሳኔውን በመቃወም ዛሬ ለሕዝብ ተወካዮች ምክር ቤትና ለጠቅላይ ሚኒስትር ጽህፈት ቤት አቤቱታ ማስገባቱ ተሰምቷል። ዜና መጽሔት ሰፋ ያለ ዝርዝር ይዟል። እስር ላይ የሚገኙ ከአርቲስት ቴዎድሮስ ካሳሁን ወይም ቴዎድሮስ አፍሮ ጋር ቅርበት ያላቸው ሰዎች ቁጥር 7 መድረሱ ተሰምቷል። ዶቼ ቬለ ያነጋገራቸው ከቴዲ አፍሮ ጋር የቅርብ የስራ ግንኙነት ያላቸው ስማቸው እንዳይጠቀስ የጠየቁ የመረጃ ምንጭ እንደገለጹት ከአርቲስቱ ቅርብ ጓደኛ አቶ ዮሴፍ ያሲን እና አዲስ የሙዚቃ ስራዎቹ በዩቲዩብ መድረክ በማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻ ቻቸት ጀመራ ከነበረው ወይዘሮ ማህሌት ሰለሞን በትክክለኛ ስሙ ሃና ሰለሞንና ሌላ 2 የቴዲ አፍሮ ስቱዲዮ ጠባቂዎችም ታስረዋል። ከነሱ ሌላ ከአርቲስቱ ድረገጽ ጋር የተያዙ ስራዎችን የሚሰራ አንድ ሰው እንዲሁም ሞምባሳ በተደረገው የሙዚቃ ድግስ ወይም ኮንሰርት ላይ ተሳትፎ የነበራቸው ሌሎች 2 ሰዎችም በዚሁ ሰሞን መያዛቸውን አረጋግጠዋል። የታሰሩት አዲስ አበባ ሲኤምሲ በሚባለው አካባቢ የሚገኘው የቴዲ አፍሮ ስቱዲዮ ጠባቂዎች ድርጊቱ በተፈጸመ ዕለት ሚያዝያ 15 ምሽት 3 ሰዓት ገደማ ስቱዲዮውን በዘረፉት አካላት ድብደባ እንደደረሰባቸው በድጋሚ አስረድተዋል። በዚህ ስፍራ ኤና ቢ ያሏቸው 2 ስቱዲዮዎች መኖራቸውን ማስረድተዋል። የተጠቀሱት አካላት በገመድ 5ኛ ፎቅ ወደሚገኘው የአርቲስቱ ስቱዲዮ ለመግባት ሞክረው ሳይሳካላቸው ሲቀር በበር ለመግባት ሲሉ በመከልከላቸው ደብደቧቸው ሰብረው በመግባት ከ2ቱም ስቱዲዮዎች 2 ላፕቶፖችን፣ 4 ስፒከሮችንና የተለያዩ ለሙዚቃ የሚሆኑ መሳሪያዎችን ወስደዋል። ይህን ተከትሎ የተሰባበሩ ነገሮችም እንዳሉና በአጠቃላይ ስቱዲዮውን ከጥቅም ውጪ አድርገውት ወጥተዋል ብለዋል። ሆኖም በማህበራዊ መገናኛ ብዙሃን የሚዘዋወሩ ፎቶዎች እውነተኛ እንዳልሆኑ ለዶቼ ቬለ ገልጸዋል። ከታሰሩት ውስጥ እስካሁን ፍርድ ቤት የቀረቡት 2 ማለትም አቶ ዮሴፍ ያሲንና ወይዘሮ መሐሌት ወይም ወይዘሮ ሃና ብቻ እንደሆኑ እነሱም ፖሊስ 14 ቀን ቀጠሮ እንደጠየቀባቸው ለዶቼ ቬለ አስረድተዋል። የኤርትራ መንግስት ከቅርብ አመታት ወዲህ በኤርትራ የሚገኙ የቀይ ባህር አፋር ህዝቦች ላይ ስልታዊ ያለውን ማፈናቀል መፈጸሙን ቀጥሏል ሲል የኤርትራ ተቃዋሚ የቀይ ባህር አፋር ዲሞክራሲ ድርጅት አመለከተ። ድርጅቱ ለዓለም አቀፍ ማህበረሰብ ተቋማትና ሀያላን ሀገራት በጻፈው ደብዳቤ እንደገለጸው የቀይ ባህር አፋር ህዝብ ላይ ስልታዊ የዘር ማጽዳት እርምጃ እየተወሰደ ነው ብሏል። የቀይ ባህር አፋር ዲሞክራሲያዊ ድርጅት የፖለቲካ ዘርፍ ኃላፊ ያሲን መሐመድ አብደላ ለዶቼ ቬለ በሰጡት ተጨማሪ አስተያየት በተለይም ከሁለት ወራት ወዲህ ስልታዊ ከተባሉ ስፍራዎች ስልታዊ የማፈናቀል ስራ ተጠናክሯል ብለዋል። ይህንኑ በማስመልከት ዓለም አቀፉ ማህበረሰብ ጉዳዩን መርምሮ የበኩሉን እንዲወጣ ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረት ሰብአዊ መብቶች ኮሚሽን፣ ለአውሮፓ ህብረት፣ ለአሜሪካ መንግስትና የአረብ ሊግን ለመሳሰሉ ተቋማት ጥያቄውን ስለመቅረቡ ተናግረዋል። የኤርትራ መንግስት የቀረበበትን ክስ አስመልክቶ ለአፍሪካ ህብረት መልስ መስጠቱን የተናገሩት የቀይ ባህር አፋር ዲሞክራሲያዊ ድርጅት ባለስልጣን ጉዳዩ ሂደት ላይ ያለ በመሆኑ ማብራሪያ ከመስጠት ተቆጥበዋል። ዶቼ ቬለ የተመለከተው የኤርትራ መንግስት ምላሽ ግን ክሱን ተጨባጭነት የሚጎድለው ሲል ማጣጣሉን ስዩም ጌቱ ከአዲስ አበባ ዘግቧል። በደቡብ አፍሪካ እየደረሰ ያለውን የዘር ጥላቻ ተከትሎ በውጭ አገር ዜጎች ላይ እየደረሰ ባለው ጥቃት ናይጄሪያ በደቡብ አፍሪካ ውስጥ ከሚገኙ ዜጎቿ መካከል በፈቃደኝነት ወደ ሀገራቸው የመመለስ መርሃ ግብር መጀመሯን አስታወቀች። የናይጄሪያ የውጭ ጉዳይ ሚኒስትር ቢያንካ አዱማጉ አጁኩ ትናንት እሁድ በሰጡት መግለጫ እስካሁን 130 ሰዎች ወደ አገራቸው ለመመለስ ተመዝግበዋል። ሚኒስትሩ እንዳሉት ከደቡብ አፍሪካ የሚመለሱ ናይጄሪያውያን ቁጥር ከፍ ሊል ይችላል ተብሎ ይጠበቃል። በማህበራዊ ሚዲያ በደቡብ አፍሪካ ናይጄሪያውያን ህይወትና የንግድ ስራዎች አደጋ ላይ መሆናቸውን መቀጠል የለበት ሲሉም ተናግረዋል። ባለፈው ወር ከደቡብ አፍሪካ የጸጥታ አባላት ጋር በተያያዘ ሁለት ናይጄሪያውያን መገደላቸውን የውጭ ጉዳይ ሚኒስትሩ አክለው ተናግረዋል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። ስምንተኛው የአውሮፓ የፖለቲካ ማህበረሰብ ጉባኤ የካናዳ ጠቅላይ ሚኒስትር ማርክ ካርኒን ጨምሮ ወደ 50 የሚጠጉ የዓለም መሪዎች በተገኙበት ዛሬ አርሜኒያ መዲና የሬቫን ላይ ጀመረ። ጉባኤው የወደፊቱን መገንባት፣ አንድነትና መረጋጋት በአውሮፓ የሚል መሪ ቃል የያዘ መሆኑን ተመልክቷል። ትልቅ የጂኦፖለቲካዊ ለውጥ እየታየ ባለበት በዚህ ወቅት አርሜኒያ መዲና የሬቫን ላይ የተሰባሰቡት መሪዎች ይበልጥ ተቀራርበው በመተባበርና ዲሞክራሲያዊ ተሃድሶን ብሎም የኢኮኖሚና የኃይል አቅርቦት ደህንነትን ለማጠናከር እንዴት እንደሚሰሩ ይወያያሉ ተብሏል። በዚህ ስብሰባ ላይ ለመገኘት ወደ አርሜኒያ ያቀኑት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ ማርክ ሩቶ በጉባኤው መክፈቻ ላይ ባደረጉት ንግግር አውሮፓውያን የአሜሪካኑን ፕሬዚዳንት የዶናልድ ትራምፕን የኢራን ጦርነት አስተያየት የብስጭት መልእክትን ሰምተው ቁርጠኝነታቸውን እያጠናከሩ ነው ሲሉ ተናግረዋል።
በአጠቃላይ በኢራን ውስጥ እየተከሰተ ባለው ነገርና አሜሪካ የኢራንን የኒኩለርና የረዥም ርቀት የሚሳኤል አቅምን ለማዳከም እንዲሁም ዓለምን ከስጋት ነጻ ለማድረግ እያደረገች ባለችው ጥረት ላይ ከአውሮፓ በተሰጠው አስተያየት ከአሜሪካ በኩል አንዳንድ ቅሬታዎችን አይተናል። አውሮፓውያን የተሰጠውን መልእክት በግልጽ ሰምተዋል ላለው። ስለዚህ አሁንም ደግሜ የምለው አውሮፓውያን ከአሜሪካና ከፕሬዚደንቱ የተላለፈውን መልእክት ሰምተዋል። ልክ ባለፈው ዓመት በሄግ በተካሄደው የመሪዎች ጉባኤ ላይ እንደተባለው ጠንካራ አውሮፓና ጠንካራ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ እንዲኖር በጋራ ተስማምተናል።
የጀርመን መራሄ መንግስት ፍሬድሪክ ሜርስ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ አምስት ሺህ የአሜሪካ ወታደሮች ከጀርመን ጦር ሰፈር ለማውጣት ማቀዳቸው የሚያስደንቅ እንዳልሆነ ተናገሩ። ይህ የአሜሪካ እርምጃ መራሄ መንግስቱ የአሜሪካ ኢራን ጦርነትን በተመለከተ የሰጡትን አስተያየት ተከትሎ ከተፈጠረ አለመግባባቶች ጋር ምንም ግንኙነት እንደሌለውና ከዚህ ጋር የመጣ እርምጃ ተደርጎ እንደማይቆጠር መራሄ መንግስት ሜርስ አርዴ በተሰኘው የጀርመን ቴሌቪዥን ጣቢያ ላይ በሰጡት ቃለ ምልልስ ተናግረዋል። የጀርመኑ መራሄ መንግስት ሜርስ በቴህራን ዋሽንግተን ድርድር ጠረጴዛ ላይ አሜሪካ ተዋርዳለች ሲሉ አስተያየት መስጠታቸውን ተከትሎ ትራምፕ ወቀሳ ማሰማታቸው የሚታወስ ነው። ይህንን የትራምፕ ወቀሳን ተከትሎ አሜሪካ በጀርመን ካሰፈረቻቸው ወደ 36,000 ገደማ የአሜሪካ ወታደሮች መካከል ወደ 5,000 የሚሆኑትን ለማስወጣት እቅድ መያዟን ትራምፕ ማስታወቃቸው ይታወቃል። ትራምፕ ይህንን መረጃ ይፋ ባደረጉበት ዕለት ከአውሮፓ ህብረት ወደ አሜሪካ በሚገቡ በአነስተኛና በጭነት መኪናዎች ላይ የቀረጥ ጭማሪ እንደሚያደርጉ ማስታውቋል። ይህ የአሜሪካ ከአውሮፓ በሚገቡ ተሽከርካሪዎች ላይ የምታሳርፈው የቀረጥ ጭማሪ ደግሞ የጀርመንን ኢኮኖሚ በእጅጉ እንደሚጎዳ ተገልጿል። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ለ7ኛው ጠቅላላ ምርጫ ያቀረበቸውን 309 እጩዎች ከውድድር ውጪ ማድረጉን አስታወቀ። ኢሶዴፓ በበኩሉ የእጩ ልዩ መብት እንዲከበር ጠይቋል። እስር ላይ የሚገኙ ከአርቲስት ቴዎድሮስ ካሳሁን ጋር ቅርበት ያላቸው ሰዎች ቁጥር 7 መድረሱ ተሰምቷል። ከታሰሩት ውስጥ እስካሁን ፍርድ ቤት የቀረቡት 2 እንደሆኑና ፖሊስ የ14 ቀን ቀጠሮ እንደጠየቀባቸው ጉዳዩን በቅርበት የሚከታተሉ ለዶቼ ቬለ ተናግረዋል። ዜናው አበቃ።
የዓለም ዜና ያቀረበችልንን አዜብን አመሰግናለሁ።